ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 25 2016 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብራን ኃይሉ ከስቱዲዮ ታቀናብርልናለች። ዋና አዘጋጅ ቆንጅት ታዬ ናት። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ በቀጥታ በመደመጥ ላይ ይገኛል። እንደተለመደው የተለያዩ የሀገር ውስጥና ዓለም አቀፍ ዝግጅቶቻችንን ይዘንላችሁ እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር አይደን ገረመው ነኝ። ጅቡቲ የቀጠናውን ውጥረት ለማርገብ ኢትዮጵያ በታጁራ ወደቧ እንድትጠቀም ሐሳብ አቀረበች። ጅቡቲ በኢትዮጵያና በሶማሊያ መካከል ያለውን ጭቅጭቅ ሊፈታ የሚችል ሐሳብ አቀረባለች ሲሉ የውጭ ጉዳይ ሚኒስትሯ ተናግረዋል። የውጭ ጉዳይ ሚኒስትሩ መሐመድ አሊ ዩሱፍ ዛሬ ቅዳሜ ለካሜራ ድምጽ የአፍሪካ ቀንድ አገልግሎት ጋር ባደረጉት ቃለ ምልልስ ኢትዮጵያ ከጅቡቲ ጋር ከሚያዋስናት ድንበር በ100 ኪሎ ሜትር ርቀት ላይ በመትገኘው የጅቡቲ ታጁራ ወደብ እንድትጠቀም ሀገራቸው ሐሳብ ማቅረቧን አስተውቀዋል። የጅቡቲው የውጭ ጉዳይ ሚኒስትር አስከትለውም ዩሮፓን አቆጣጥር በያዝነው ዓመት መጀመሪያ ላይ ኢትዮጵያ ራስ ገዝ ከሆነችው ሶማሊላንድ ግዛት ጋር የተፈራረመችውና ሶማሊያ ሉዓላዊነቴን የጣሰ ነው ያለችው የመግባቢያ ሰነድን ተከትሎ ጅቡቲና ሌሎች እንደ ቱርክ ያሉ ሀገራት በሁለቱ ሀገራት መካከል የተፈጠረውን አለመግባባት ለመፍታትና ቀውሱን ለመቆጣጠር ጥረት ሲያደርጉ ቆይተዋል ብለዋል። ጅቡቲ አዲስ ወደብ ገንብታለች። በሰሜናዊ የጅቡቲ ክፍል የተገነባውን አዲሱን ወደብ ለማስረከብም ዝግጁ ናት ያሉት የውጭ ጉዳይ ሚኒስትሩ አያይዘውም ኮሪደሩ ቢያንስ የትራንስፖርት ወጪዋን በመቀነስ ኢትዮጵያን በእጅጉ ያግዛታል፣ ጅቡቲን በጋራ ወደቡን ከኢትዮጵያ ጋር የማስተዳደር ሐሳብን ለመቃኘትም ዝግጁ ናት ብለዋል። ጅቡቲ ይህንን ሐሳቧን ለኢትዮጵያ መሪዎች ማስተዋወቋንም ሚኒስትሩ አክለው አመልክተዋል። ዩሱፍ አክለውም በጉዳዩ አውንታዊ ምላሽ አግኝተናል፣ የቀረበውን ሐሳብ በዝርዝር እየገመገሙት ነው ያሉ ሲሆን ስለዚህ በእርግጠኝነት በጥቂት ቀናት አሊያም ሳምንታት ጊዜ ውስጥ በድጋሚ ተቀምጠን የመጨረሻውን ማስተካከያ በማድረግ ያቀረብነውንም ሐሳብ እናየዋለን ብለዋል። ይሁን እንጂ ጅቡቲ ለኢትዮጵያ ያቀረበችው ሐሳብ የባህር ኃይል ሰፈር ማቋቋምን እንደማያካትት ገልጸዋል። ከሁለት ሳምንት በፊት በቱርክ ከሶማሊያ ጋር የተካሄደው ውይይት ሳይሳካ መቅረቱን ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ ኢትዮጵያ አስተማማኝ የባህር በር ተጠቃሚነትን ለማግኘት ያላት ህጋዊ ፍላጎት ከጎረቤት ሀገራት ጋር በሰላማዊ መንገድ በመተባበር እንደሚሳካ ያላቸውን እምነት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ከጅቡቲ በቀረበው ሐሳብ ላይ ምላሽ እንዲሰጥ የአሜሪካ ድምጽ ላቀረበው ጥያቄ ለጊዜው ምላሽ አልሰጠም። የየመን ሁቲ አማጽያን የላይቤሪያ አቃጫኝ መርከብ ላይ በመተኮስ ተጠርጥረዋል። ትላንት አርብ ማምሻውን በየመን ሁቲ አማጽያን የተተኮሱ ሁለት ሚሳኤሎች በኤደን ባህረ ሰላጤ ላይ የምትጓዝና የላይቤሪያ ባንዲራን የምታውለበልብ አቃጫኝ መርከብን ኢላማ ያደረጉ ሲሆን ምንም አይነት ጉዳት ሳያስከትሉ በአቅራቢያው መውደቃቸውን ባለስልጣናት አስታውቀዋል። አርብ ዕለት ሁለት ሚሳኤሎች ከመርከቡ አቅራቢያ ሲፈነዱ ከኤደን በስተምስራቅ 240 ኪሎ ሜትር ርቀት ላይ ታይቷል በማለት የብሪታንያ ወታደራዊ ኃይል የእንግሊዝ ባህር ንግድ ተልእኮ ማዕከል አስታውቋል። አርብ ዕለት ለተፈጸመው ጥቃት ሁቲዎቹ እስካሁን ድረስ ኃላፊነት ያልወሰዱ ሲሆን ሆኖም አማጽያኑ ጥቃት መፈጸማቸውን ለማስታወቅ ሰዓታት ወይም ቀናት ሊፈጅባቸው ይችላል። አማጽያኑ እስራኤል በጋዛ በሐማስ ላይ የምታደርገውን ዘመቻ እንዲቆም ለማስገደድ ከእስራኤል ከዩናይትድ ስቴትስ ወይም ከእንግሊዝ ጋር ግንኙነት ያላቸው መርከቦችን ኢላማ ያደርጋሉ። ይሁን እንጂ እስከዛሬ ድረስ ጥቃት የተፈጸመባቸው አብዛኞቹ መርከቦች ወደ ኢራን ያለፉትን ጨምሮ ከግጭቱ ጋር ትንሽ ወይም ምንም ግንኙነት የሌላቸው ናቸው። ይህ በእንዲህ እንዳለ የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ በዛሬው ዕለት በየመን ሁቲ ቁጥጥር ስር ባለ ግዛት ሁለት ሰው አልባ አውሮፕላኖች መጣሉን አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ጎ ጎርፍ በናይጄሪያ የርሃብ ስጋት ተቀናል። በናይጄሪያ ሳምንታት የዘለቀው ጎርፍ 185 ሰዎችን ሲገድል እጅግ ብዙ የእርሻ ቦታዎችና መኖሪያ ቤቶችን አውድሟል። የሀገሪቱ የአደጋ ዝግጅት ተቋም ጎርፍ ከፍተኛ ጉዳት በደረሰበት በሰሜናዊ የሀገሪቱ ክፍል ላይ ተጨማሪ የምግብ አቅርቦት ስጋትን ጥሏል ሲል አስታውቋል። በአግባቡ ጥገና ባልተደረገለት ግድብና በደካማ መሰረተ ልማት ምክንያት የተከሰተው ጎርፍም 208,000 ሰዎችን ያፈናቀለ ሲሆን ከናይጄሪያ 36 ግዛቶች 28 ውስጥ ጉዳት አድርሷል ሲል የናይጄሪያ የአደጋ ቁጥጥር ተቋም አርብ ዕለት አስታውቋል። በመጨረሻም የአሜሪካና የኢራቅ ኃይሎች 15 የአይኤስ ሽብርተኛ ቡድን አባላትን ገደሉ። የአሜሪካና ኢራቅ ኃይሎች ጥምረት በምዕራባዊ ኢራቅ በተደረገ ተልእኮ 15 የእስላማዊ መንግስት አይኤስ ሽብር ቡድን አባላትን መግደላቸውን የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ትላንት አርብ አስታውቋል። ሐሙስ ዕለት ማለዳ የተፈጸመው ወረራ ኢላማ አድርጎ ያነጣጠረው የእስላማዊ መንግስት መሪዎች ላይ ሲሆን በዚህም ምክንያት 15 የአይኤስ ታጣቂዎች ሲሞቱ በሲቪሎች ላይ ጉዳት እንደደረሰ የሚያሳይ ምንም አይነት ምልክት የለም ሲል የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም በኤክስ ማህበራዊ መገናኛ ብዙሃን መድረክ ተናግሯል። ተልእኮ የተፈጸመው ባግዳድና ዋሽንግተን በኢራቅ ጸረ ጂሃዲስቶች ጥምር ኃይሎች መኖራቸውን አስመልክቶ ለወራት ሲነጋገሩ መቆየታቸውን ተከትሎ ነው። ይሁን እንጂ ኢራቅ ጦሯን ሙሉ ለሙሉ የማስወጣት ግብት ታስቀምጥም እስካሁን ድረስ የቀነ ገደብ አልተቀመጠለትም። አድማጮች፣ ለምሽቱ ያስኳቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 25 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ ይደመጣል። አሁን የምሽቱ ቀዳሚ ወደ ሆነው ዝግጅታችን እናልፋለን። የኢትዮጵያ ሶማሊያ ውዝግብና የአፍሪካ ቀንድ ሁኔታ። የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አስቀስላሴ አርብ ነሐሴ 24 ቀን 2016 ዓ.ም ተብረት በሰጡት ጋዜጣዊ መግለጫ ኢትዮጵያ አዲስ በሚቋቋመው የሶማሊያ የሰላም ተልእኮ ውስጥ የመሳተፍ ፍላጎት እንዳላት ተናግረዋል። አዲሱ የሶማሊያ የሰላም ተልእኮ ለኢትዮጵያ ደህንነት ስጋትና ምንጭ መሆን የለበትም ብለዋል። በአንጻሩ ከሁለት ሳምንት በፊት ከግብጽ ጋር የመከላከያ ስምምነት የተፈራረመችው ሶማሊያ በበኩሏ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን አገራት መምረጥ እንደምትፈልግ ገልጻ ጎረቤቷ ኢትዮጵያ ከሶማሊላንድ ጋር ተፈራረመችውን አወዛጋቢ የመግባቢያ ስምምነት ውድቅ ካላደረገች ከዚህ አዲስ ከሚቋቋመው ተልእኮ እንድትገለል አደርጋለሁ ስትል ዝታለች። ዓለም አቀፍ ዕውቅና ያልተሰጣት የራስ ገዟ ሶማሊላንድ በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ ደግሞ የግብጽ ጦር በሶማሊያ መገኘቱን አጥብቄ አወግዛለሁ ብላለች። አስማማው አየነው በዚህ ጉዳይ ላይ ባለሙያ አነጋግሮ ተከታዩን አዘጋጅቷል።
የአፍሪካ ቀንድ በተለዋዋጭ የሰላምና ጸጥታ ሁኔታ ውስጥ ያለፈ እንደሚገኝ የሰላምና ደህንነት ባለሙያዎች ይገልጻሉ። ኢትዮጵያ ከሶማሊላንድ ጋር የባህር በር መግባቢያ ስምምነት መፈራረሟን ተከትሎ ከሶማሊያ ጋር የተፈጠረው ውዝግብ አሁንም እንደቀጠለ ነው። እንደ አውሮፓውያን የዘመን አቆጣጠር በመጪው 2025 መጀመሪያ ላይ በሶማሊያ ስራ እንደሚጀምር የታቀደው አዲሱ የአፍሪካ ህብረት ተልእኮ ሽግግር ቀጠናውን ለስጋት የሚያጋልጥ ነው ሲል በውጭ ጉዳይ ሚኒስቴር በኩል የኢትዮጵያ መንግስት ከቀናት በፊት መግለጫ ወጥቷል። በአንጻሩ ከሁለት ሳምንት በፊት ከግብጽ ጋር የመከላከያ ስምምነት የተፈራረመችው ሶማሊያ አዲስ በሚቋቋመው ተልእኮ ውስጥ የሚሳተፉትን አገራት መምረጥ እንደምትፈልግ ገልጻ ጎረቤቷ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ውድቅ ካላደረገች ከዚህ አዲስ ከሚቋቋመው ተልእኮ እንድትገለል አድርጋለሁ ስትል ዝታለች። ሶማሊያ ከግብጽ ጋር የተፈራረመችውን ስምምነት ተከትሎም በዚህ ሳምንት ማክሰኞ ዕለት ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብጽ ወታደራዊ አውሮፕላኖች ሞቃዲሾ መግባታቸውን ለመገናኛ ብዙሃን አስተያየት ለመስጠት ፍቃድ ስላልተሰጣቸው ስማቸው እንዳይገለጽ የጠየቁ የሶማሊያ ምንጮች ለአሜሪካ ድምፅ አረጋግጠዋል። ይህን ተከትሎም ኢትዮጵያ ባወጣችው መግለጫ አዲሱን ተልእኮ የማደራጀት ኃላፊነት የተቀበሉ አካላት የቀጠናው አገሮችና ለተልእኮ ሰራዊት የሚያዋጡት አገሮች የአካባቢው አገራት ያላቸውን ምክንያታዊ ስጋቶችን ከግምት ማስገባት አለባቸው ብላለች። ተልእኮ እየተዘጋጀ ባለበት በአሁኑ ወቅት ክልሉ ካሁን ቀደም አይቶት ከማያውቀው ሁኔታ ውስጥ እየገባ ነው ያለው የኢትዮጵያ መንግስት መግለጫ አያይዞም ጥላቻ ያዘሉ መግለጫዎችን ቸል እንድትልና የመከላከያ ሰራዊቷ የከፈለውን መስዋዕትነት ዋጋ ለማሳጣት በተረጋጋሚ የሚደረጉ ጥረቶች በዝምታ እንድታልፍ እየተበቀ ነው ብሏል። የሩሽ ባካው የሚንቀሳቀሱ ተዋናዮች ክልሉን ለማተራመስ የተለያዩ እርምጃዎችን እየወሰዱ ባለበት ኢትዮጵያ ዝም ብላ ልትያችልም ሲልም ዘርዝሯል። ይህ የኢትዮጵያ መንግስት መግለጫ በጣም ዘግይቷል የሚሉት የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ከፍተኛ የጥናት ባለሙያ ዶክተር በላቹ በለጠም ሶስተኛ ወገን ማለትም ግብጽ በሶማሊያ ጉዳይ መሳተፍ ከጀመረች በኋላ የተሰጠ ምላሽ ነው ይላሉ።
ይህንን መግለጫ ማውጣቱ በመግለጫ ውስጥም የተጠቀሱት ዋና ዋና ነጥቦች የሚያስማሙ ናቸው። መግለጫ ማውጣቱም ትክክል ነው። እኔ እስከሚገባኝ ድረስ ግን መግለጫው እጅግ በጣም የዘገየ ኢትዮጵያ ለአጠቃላይ የቀጠና ሁኔታዎች ሪአክት የምታደርግበት መንገድ ጉዳዮቹ ከተከሰቱ እና መስመር ከለቀቁ በኋላ የሆነ መምጣቱ ያሳዝናል። እነኚህ ነገሮች ግልጽ እየወጡ እንደመጡ ለምሳሌ የመግለጫ ዋና ነጥብ የሚያተኩሩበት የአትሚስ ከሶማሊያ ለቆ መውጣትና በሌሎች ኃይሎች የመተካት ዝንባሌ መታየት ከጀመረ ቆይቷል። የኢትዮጵያ መንግስት ይህንን መግለጫ ከማውጣት ባሻገር እነኚህም ጉዳዮች በቀጠናዊ በአህጉራዊና በዓለም አቀፍ መድረኮች የኢትዮጵያን ጥቅም በሚያስከብሩ መልኩ እንዲከናወኑ መንቀሳቀስ ነበረበት። ይህንን ያለማድረጉ እና በጣም ሪአክቲቭ የሆነ ጉዳዩ ከእጅ ካመለጠና ሌሎች ቀጠናው ላይ የማይመለከታቸው ሶስተኛ አካላት በሶማሊያ ጉዳይ በይፋ መንቀሳቀስ መጀመራቸውን ታሳቢ አድርጎ የወጣ መግለጫ መሆኑ ያሳዝናል። እንደነ ግብጽ አይነት ሀገሮች በሶማሊያ ውስጥ መንቀሳቀስ ሲጀምሩ ሶማሊያ ላይ የሚከሰተው የትኛውም አይነት ጉዳይ በቀጥታ የሚመለከታትና በሶማሊያ ጉዳይ ዋነኛው ተሳታፊ የሆነችው ኢትዮጵያ መግለጫ በማውጣት ላይ ብቻ መንጠልጠሏ አሁንም የደረሰበትን ደካማ የዲፕሎማሲና የዓለም አቀፍ ግንኙነት ደረጃ የሚያመላክት ነው።
የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ አርብ ነሐሴ 24 2016 ዓ.ም በሰጡት ጋዜጣዊ መግለጫ ላይ ደግሞ ኢትዮጵያ አዲስ በሚቋቋመው የሶማሊያ ሰላም ተልዕኮ ውስጥ የመሳተፍ ፍላጎት እንዳላት ተናግረዋል። በርካታ ሀገራትም ይህን ሐሳብ እንደሚጋሩት ገልጸዋል። አዲሱ የሶማሊያ ሰላም ተልዕኮም ለኢትዮጵያ የደህንነት ስጋት ምንጭ መሆን የለበትም ብለዋል። ከዚህ ቀደም በታሪክ ለሁለት ጊዜያት ከሶማሊያ ተሰንዝረው ነበር ያሏቸውን ወረራዎች አስታወሱት አምባሳደሩ ኢትዮጵያ በአዲሱ ተልዕኮ ውስጥ ባትካተት እንኳን ደህንነቷን የመጠበቅ ኃላፊነት ትወጣለች ሲሉም ገልጸዋል።
ከሶማሌ መንግስት ጋር ያለን ግንኙነት በአሁኑ ወቅት ልዩ ትኩረቱን ስቧል። ትኩረቱን የሳበበት ምክንያት የግንኙነታችን ሰበዞች፣ የግንኙነታችን አውታሮች በርካታ በመሆናቸው ነው። የኢትዮጵያ ፍላጎት ከሶማሌ ፌዴራል መንግስት ጋር በቅርቡ የታየውን ልዩነቶችን፣ አለመግባባቶችን በሰላምና በሰላም መንገድ መፍታት በፖስት አትሚስ ዙሪያ ማን ይሳተፋል የሚለው ገና በውይይት ላይ ያለ ነው። ዩናይትድ ኔሽንስ and particularly UN Security Council mandated me እኛ ትሩፕ አዋጭ አገር ነን፣ ወታደር ያለን አገር ነን። በተለያዩ ሴክተሮች እና አብዛኛውን የያዝነውኛ ነን። የብዙ ሀገሮች ፍላጎት ኢትዮጵያ ከለለች እስከዛሬ ድረስ ያለው ግኝት በጎ ነገር ሁሉ ታጥቦ ጭቃ ይሆናል። ኢትዮጵያ ከለለች የብዙ ሀገሮች ስሜት ይሄን ግን በዩኤን ፒስኪፒንግ ኦፕሬሽን ዋና ዋና የሚባሉት አንደኛ ቀደም እንዳልኩት ማንዴት ነው። ሁለተኛ ደግሞ ሆስት ካንትሪ ደግሞ ስምምነቱን መግለጽ አለበት። ተሳተፈንም አልተሳተፈንም ግን ያካባቢ የኢትዮጵያ የኢንሴኩሪቲ ወይም ደግሞ የጸጥታ አደጋ ምንጭ መሆን የለበትም። አዲስ ዕቀት አይደለም ይሄ። ከዚህ በፊት በንጉሱ ግዜ በደርግ ግዜ ደግሞ በ1967 68 more specifically የተደረገው ወረራ በሚሞሪያችን ውስጥ አልጠፋም አለ ትውስታው። ስለዚህ የኢንሴኩሪቲ ምንጭ አይሆንም ብሎ ማሰብ ተላላነት ስለሆነ ዋናው ግን አትሚስ አካልም ሆነ አልሆነም አትሚስ አባል ብሎ ለነሱም ለኛም ይበጀናል። ለዓለም አቀፍ ህብረተሰቡም ይበጃል፣ ለዩኤንም ይበጃል፣ ለአፍሪካ ዩኒየንም ይበጃል። ካልሆነን ግን የጸጥታ ፍላጎታችን ሁሉ በእጃችን ያሉ ስለሆነ ያለፈው አይነት ትርከት እንደማይደገም ማረጋገጥ የኛ ኃላፊነት።
በሰሞናዊ ሁኔታ ላይ ሐሳባቸውን ለአሜሪካ ድምጽ የሰጡት የሞቃዲሾ ተንታኝ ፕሮፌሰር አፊያሪ ሊሚ እንደሚሉት በአካባቢው ጦርነት እንዳይከሰከስ ያሰጋል።
What we are saying basically is that the entire region is going to be in flames, not only for interstate wars between states in the region but also communities, nations.
በመሰረቱ ያልናለነው በክልሉ የሚገኙ ሀገራት ብቻ ሳይሆኑ ማህበረሰቦችና ዘውገለዩ ግጭቶችን ጨምሮ በክልሉ በጠቅላላው የለየለት የእርስ በርስ ጦርነት ሊቀጣጠል መቻሉን ነው። በመሰረቱ ያስጠነቀቅን ያለነው አሁን እየሆነ ያለው በተለያዩ ተዋናዮች መካከል ከሁሉም በላይ ደግሞ መንግስታዊ ባልሆኑ ተዋናዮች መካከል ግጭት እንዲቀሰቀስ የሚያደርግ መንገድ ሊከፍት መቻሉን ነው።
ሶማሊያና ኢትዮጵያ ያላቸው ግንኙነት በታሪክ በአስቸጋሪዎች ሁኔታዎች ውስጥ ያለፈ ነው። ሁለቱ አገሮች በ1956 እና 1969 በድንበር ይገባኛል በተነሳው ዝግብ ሁለት ጊዜ አጥተዋል። ይሁን እንጂ ግንኙነታቸው ሁልጊዜም ቀዝቃዛም አልነበረም። የሁለቱ አገሮች ታሪክ ከ1983 ዓመተ ምህረት በኋላ በአመዛኙ በግጭት የተሞላ ቢሆንም ኢትዮጵያ በተከታታይ የሶማሊያ መንግስታት ውስጥ መንግስታቱን በማጠናከርና አሸባሪዎችን በመዋጋት ረገድ ድጋፍ ስትሰጥ ከመቆየቷን ባሻገር በጸጥታ ጉዳይ ላይ የቅርብ ትብብር አሳይታለች። ኢትዮጵያ በሶማሊያ ጉዳይ ዋና ተመካሪ ሀገር ነበረች የሚሉት ዶክተር በለጠም ተደጋጋሚ ተሰርተዋል ባሏቸው የዲፕሎማሲያዊ አካሄድ ስህተቶች ምክንያት አሁን አሁን ይህን ይዞታዋን እያጣች መጥታለች ይላሉ።
የኢትዮጵያ ጦር ላለፉት 3 አስርት ዓመታት የሚያክል ጊዜ በሶማሊያ ትልቅ መስዋዕትነት ሲከፍል ለሶማሊያ መረጋጋት በሶማሊያ ውስጥ የፌደራል መንግስቱ ጠንካራ እንዲሆን እንቅስቃሴ ቆይቷል። ከመከላከያው ከደህንነት ኃይሉ በተጨማሪ በዲፕሎማሲ የፖለቲካ መሪዎቻችንም የሶማሊያን ጉዳይ በብልሃት በብልቀት ይዘው ቆይቷል። በዚህም ምክንያት ኢትዮጵያ ሶማሊያን በሚመለከት የመጨረሻው ተመካሪ ሀገር ኢትዮጵያ ተስማማችበት ጉዳይ ብቻ የሚፈጸም ሆኖ እናስተውል ኖረናል። ከጥቂት አመታት በኋላ ግን ይሄንን የኢትዮጵያን ወሳኝነት ሚና የሚሸረሽሩ ተከታታይ ስራዎች ሲሰሩ መቆየታቸው በእኛ በኩል ተጠያቂ ያደርገናል። ለዚህ ኃላፊነት የሚወስድ አካል መኖር አለበት። ዞሮ ዞሮ ዋንኛው ተጠቂ የኢትዮጵያ ሉዓላዊ አገርና የኢትዮጵያ ህዝብ ነው የሚሆነው። የኢትዮጵያ ብሔራዊ ጥቅም ነው ለአደጋ የሚጋለጠው አሁን በደረስንበት ደረጃ የሚቀጥል ከሆነ። ይሄ እስኪሆን ድረስ መፍትሄ ለመፈለግ አለመቻላችን፣ ለዛ የሚሆን ዝግጅት አለመፈጠራችን ግን እጅግ በጣም ያስቆጫል።
የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ሀገራቸው ከግብጽ ጋር ያደረገችው ስምምነት ጸረ ሽብርተኝነትን ለመዋጋት የሚደረገውን ጥረት ለማጎልበትና ከዚህ በተጨማሪ ለመከላከያ ሰራዊታችን ሉዓላዊነታችንን በብቃት ለመጠበቅ ያለውን አቅም በማጠናከር ረገድ ከፍተኛ አስተዋጽኦ ይኖራል ብለዋል። ሁኔታው ከቁጥጥሮች ከመሆኑ በፊት ገደብ ሊበጅለት ይገባል የሚሉት ፕሮፌሰር አፊያሬሊ ኢልሚ አያይዘውም ግብጽ በሶማሊያ ጉዳይ ልትገባ የቻለችበት አጋጣሚ የተፈጠረው ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ለመፈራረም የወሰደችውን እርምጃ የተከተለ ነው ይላሉ።
neighboring country, it's normal to try to balance against it. So this is a typical, international...
ደካማ ይዞታ ያለው መንግስት ጠንከር ካለ ጎረቤት አገር ጋር ውጥረት ውስጥ በሚገባበት ወቅት ያ ሚዛን ለመጠበቅ መሞከሩ የሚጠበቅ ነገር ነው። የተለመደ አካሄድ መከተልና በተቃራኒው ደግሞ ሚዛን ለመጠበቅ መሞከር አሁን ሶማሊያ እያደረገች ያለችው በግብጽና በቱርክ እንዲሁም በሌሎች ሀገራት ላይ በመተማመን ከኢትዮጵያ ጋር ለገቡት ፍጥጫ ሚዛን ፍለጋ እየሞከረች መሆኗን እያየን ያለ ነው።
የባህር በር ስምምነቱ ሁኔታው እንዳካረረው የሚስማሙት ዶክተር በለጠ በላቸው በበኩላቸው ይህም ቀጠናው ወደ አስቸጋሪ የሰላምና ደህንነት ሁኔታ ውስጥ ከቶታል ይላሉ።
ቀጠናው እጅግ ፈጣን የሆነ ለውጥ የሚስተናገድበት አካባቢ ነው። ፈጣን ለውጥ መስተናገዱ ዋነኛው ማሳያ የሚሆነው ብዙ ደካማ መንግስታት እየተፈጠሩ ከዚህ ቀደም በአግባቡ ቀጠናውን ይመራሉ ተብሎ የሚጠበቁ መንግስታት ራሱ የውስጥ ፈተና እየገጠማቸው ቁመናቸው እየተሸረሸረ የመጣበት ስለሆነ ለሌሎች ሶስተኛና ከዚያም ባሻገር ላሉ ኃይሎች መጫወቻ ሜዳ ክፍተት እየፈጠረ መምጣቱ ነው። ከዚህ በፊት የቀጠናው ሀገራት በራሳቸው ማህበር ለምሳሌ እንደ ኢጋድ ባለው ማህበር አማካኝነት የሶማሊያን፣ የደቡብ ሱዳንን፣ የኤርትራን ሌሎችንም ችግሮች በቀጠናዊ ከስቶ ችግሮችን የመፍታት አቅም ነበራቸው። እንደዚሁም የኢትዮጵያ የሱዳን መንግስታት ጠንካራ በነበሩበት ጊዜ ይህንን የቀጠናውን የሰላምና ደህንነት ጉዳይ የማስተባበር ኃላፊነት ወስደው ሌሎቹን ከእነሱ ጋር በጋራ እየተሰራ የሶስተኛ ወገኖችን ጫና መቋቋም መቆጣጠር ይቻል ነበር። አሁን ይህንን ማድረግ የሚችል የቀጠናው አንከር ስቴት የምንለውን ያጣንበት ጊዜ መሆኑ ነው። እንደ ግብጽ ያሉ እንደዚሁም ከገልፍ ሀገራት የሚመጡ ኃይሎች በቀጠና ውስጥ ወሳኝ ሚና እንዲጫወቱ በር የከፈተው ኢትዮጵያ የባህር በር እንደሚያስፈልጋት የሚቃወም አካል የለም። ሁሉም ያምናል። ይሄ የኢትዮጵያን ፍላጎት ብቻ ሳይሆን የቀጠናውን የዓለም አቀፉ ማህበረሰብ እምነት ነው። የኢትዮጵያን የባህር በር ጥያቄ ለማስፈጸም ግን የተቻለበት መንገድ ለኢትዮጵያ የባህር በር ማስገኘት ብቻ ሳይሆን ጭራሽ ተጨማሪ ችግር ይዞ የመጣ ነው። የባህር በር ልናገኝ አልቻልንም፣ ግን ደግሞ ከወዳጅ ሀገሮችም ከሌሎች የጎረቤት ሀገሮችም ጋር ያለን ግንኙነት ችግር ውስጥ እየገባ እንዲመጣ መንገድ ከፈተ። ፍላጎቱ ስላለና መጠየቅ ስለሚቻል ብቻ ተነስቶ የባህር በር ይገባኛል የሚባልበት ቀጠና አይደለም። ይሄ ኢትዮጵያ ከሶማሊላንድ ጋር ያደረገችው የመግባቢያ ስምምነት እስካሁን ተፈጻሚነቱ ገና ምን ያክል እንደሆነ ባይታወቅም ከባህር በር ጥያቄው ይልቅ ብዙ ፈተናዎችን ይጫረ ነው። ዋነኛው ትልቁ ጥያቄ ሆኖ የመጣው የሶማሊያ የሞቃዲሾ መንግስት በአካባቢው ያሉ ኃይሎችን እንዲያሰባስብ መንገድ የከፈተለት ነው። የመጫወቻ ካርድ የሰጠው ነው። ይህንን በአግባቡ ማኔጅ ማድረግ የነበረብን የኢትዮጵያ መንግስት ነው። ይህንን ማድረግ አልቻለም። ኢትዮጵያ ከዚህ ቀደም ከሶማሊላንድ ጋር ጥሩ የሆነ ግንኙነት ነበራት። የበርበራ ወደብን የመጠቀም እድሉ ነበራት። ለምሳሌ ሁላችንም እንደምናውቀው 19% የሚሆን ሼር በቀደመው የተገዝቶ ነበር። የዚያን ጊዜ በሶማሊያም ይሁን በሶማሊላንድ ያለን ቁመና ጠንካራ ስለነበረ ማንም የተቃወመ አካል የለም። አሁን ላይ ግን የአንድን ሉዓላዊ አገሬ ነው የምትናገር በአግባቡ ሳናሰላስል የባህር በር ይገባኛል፣ ሉዓላዊ ባህር እናገኛለን ብለን ገባንና ትልቁ ስብስብ ፈጠረ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና ዓለም አቀፍ ዕውቅና ያልሰጣት የራስ ገዟ ሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዱ ታህሳስ 22 ቀን 2016 ዓ.ም በአዲስ አበባ የተፈራረሙት ስምምነት ለአፍሪካ ቀንድ ትስስር የላቀ ፋይዳ ያለው ከመሆኑም በላይ ኢትዮጵያ ለቀጠናው ሰላምና ደህንነት የሚገባት ሚና እንድትጫወት የተሻለ ዕድል የሚፈጥር ነው ሲል የኢትዮጵያ መንግስት ደጋግሞ ሲገልጽ ቆይቷል። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ቡሩንዲና ጅቡቲ አሁን ላለው የአትሚስ ተልእኮ ወታደሮቻቸውን ያዋጡበት የአፍሪካ ህብረት የሶማሊያ ሽግግር ተልእኮ አትሚስ የሥራ ጊዜው በያዝነው የአውሮፓውያኑ 2024 መገባደጃ ይጠናቀቃል። ይህን ተከትሎም በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልእኮ ወይም በምህጻሩ አውሶም በመባል የሚታወቀው አዲስ ተልእኮ በዓመቱ መጨረሻ ስምሪቱን ከሚያበቃው ከአሁኑ የአፍሪካ ህብረት የሶማሊያ ሽግግር ተልእኮ ወይም አትሚስ ስምሪቱን ይቀበላል። የአፍሪካ ህብረት የሰላምና ጸጥታ ጥበቃ ምክር ቤትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም አዲሱን ተልእኮ ደግፈዋል። ዶክተር በለጠ በላቸው እንደሚሉት ኢትዮጵያ በሶማሊያ የመጪ ጊዜያት ተልእኮዎች ላይ ላትሳተፍ የምትችልበት ሁኔታ በቀጠናው አለመረጋጋትን ሊያስከትል እንደሚችል ስጋታቸውን ይገልጻሉ።
የዛሬ 5-6 ዓመት የምናወራው 3 ትልልቅ ፌል ስቴት ያሉበት ቀጠና ነው ብለን ነው፣ እንደ ሶማሊያ፣ ደቡብ ሱዳን አይነቶቹ። አሁን ደግሞ ትልልቆቹ የቀጠናው ኃይሎች ኢትዮጵያና ሱዳን እንደዚሁ ተመሳሳይ የሆነ ጣፈንታ እየገጠማቸው ነው። የውስጥ የእርስ በርስ ጦርነት ውስጥ ያሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውስ የሚያስተናግዱ እየሆኑ መጥተዋል። እንደ ኬንያ ያሉ ሪላቲቭሊ ስቴብል ናቸው የሚባሉ ሀገሮችም ምንም እንኳን ከውጭ ደህና ቢሆኑ ኢኮኖሚያቸውም ሪላቲቭሊ የተሻለ እየተንቀሳቀሰ ነው ቢባል የውስጥ የፖለቲካና የሰላም ጉዳያቸው ጥያቄ ውስጥ ነው ያለው። ስለዚህ ቀጠናውን ያስተባብር የሚችል ኃይል እየታጣ መጥቷል። በዚህ ውስጥ ነው እንደ ግብፅ አይነቶቹ ወይንም እንደ ተርኪ፣ ዩናይትድ አረብ ኤምሬትስ የሚባሉ የመካከለኛ ምስራቅ ሀገሮች በቀጠናው ላይ ረጃጅም እጆቻቸውን ዘርግተው ችግር እየፈጠሩ ያሉት። ይሄ ደግሞ ሌሎች ሀያላን ሀገራትንም ጭምር የሚስብ የሚጋብዝ ወደ ውጥረት የሚመራ እየሆነ ይመጣል እና ቀጠናው አጠቃላይ ወደፊት የሚሄድበት አቅጣጫ የተወሳሰበ አደገኛና አስቸጋሪ እንደሚሆን ይታመናል። ምልክቶቹ ለረጅም ጊዜ እየመጡ ቆይተዋል እና ይህንን ቶሎ መፍትሄ ማበጀት፣ ለዚህ የሚሆን ዝግጅት ማድረግ ከኢትዮጵያም ከሌሎችም የቀጠናው ሀገራት ይጠበቃል። ሶማሊያ ጉዳዩን በራሷ ትፈታለች ተብሎ አይታሰብም። ዞሮ ዞሮ የሐሰን ሼክ መሐመድን መንግስት ሲሆን ቀጣይ የሚመጡ መንግስታት የሶስተኛ ወገኖች መጫወቻ ነው የሚሆኑት። ስለዚህ ኢትዮጵያ ይህንን ታሳቢ በማድረግ ከሌሎች ወዳጆች እንደ ኬንያ ካሉት፣ እንደ ጅቡቲ ካሉት መንግስታት ጋር በጥብቅ በመቆራኘት በሶማሊያ ጉዳይ ላይ መፍትሄ መፈለግ፣ እዚያ ውስጥ ያላትን አጠቃላይ ፕሬዘንስ ማጠናከር አለባት። ኢትዮጵያ እንደ ቀጠናው ትልቅ ሀገር ሲባል በጂኦግራፊ፣ በዲሞግራፊ፣ በወታደራዊ ኃይል፣ በሌላው የቀጠናው ትልቅ ሀገር ነው። ተፈጥሯዊ ድሏ ነው። ግን ይሄ የቀጠናው ትልቅ አገር የመሆን ተፈጥሯዊ ድል ከአራሽነት ጋርም ጭምር እንደሚመጣ መድረክ አያስፈልግም እና ይሄንን ሁሉ አድረስ ማድረግ ይፈልጋል ለማለት ነው።
ዓለም አቀፍ ውቅና ያልተሰጣት ራስ ገዟ ሶማሊላንድ በውጭ ጉዳይ መስሪያ ቤቷ በኩል ባወጣችው መግለጫ የግብጽ ጦር በሶማሊያ መሰማራቱን አጥብቃ ወግዛለሁ ብላለች። እርምጃውን ለሶማሊያና ለመላው አፍሪካ ቀንድ ቀጠና መረጋጋትና ደህንነት አሳሳቢ ነው ስትልም ሶማሊላንድ አስተውቃለች። በሌላ በኩል ፕሬዝዳንት ሙሴ ቤሂ የኢትዮጵያ አምባሳደር ተሾመ ሹንዴ ሃሚቶን የሹመት ደብዳቤ መቀበላቸውን የሶማሊላንድ ባለስልጣናት አስተውቀዋል። ለፕሬዝዳንት ቤሂ የሹመት ደብዳቤ ያቀረቡትን ዲፕሎማት ይፋ ማድረግ በተመለከተ ግን የኢትዮጵያ ባለስልጣናት በይፋ የሰጡት አስተያየት የለም። ይበንዲ እንዳለ በሶማሊያ በባኩል ክልል በመትገኘው ሀዱር ከተማ የሚገኙ ባለስልጣናት የግብጽ ኃይሎች በአካባቢ የሚሰማሩ ከሆነ እንደሚቃወሙ አስታውቀዋል። የኢትዮጵያ ወታደሮች የአዲሱ አፍሪካ ህብረት ልዑክ አካል እንዲሆኑና ተልኳቸው እንዲቀጥሉ እንደሚሹ አስታውቀዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 25 2016 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ቀጣዩ ዝግጅታችን ወዲህ ወደ ዩናይትድ ስቴትስ ያመጣናል። በዩናይትድ ስቴትስዋ ቴክሳስ ክፍለ ግዛት ዳላስ ከተማ የኢትዮጵያውያን ህብረተሰብ ማዕከል ለማህበረሰቡ የነጻ ህክምና አገልግሎት የሚሰጥ ክሊኒክ ያቋቋመ መሆኑን ለዚህም ከግዛቱ የህክምና አገልግሎት ተቆጣጣሪ ቦርድና ለህብረተሰብ አገልግሎቶቹ ፈቃድ የሚሰጠውን የግዛቲቱ አስተዳደር ጽህፈት ቤት ይሁንታ ማግኘቱን አስታውቋል። ዛሬ ቅዳሜ በዳላስ የተመሰረተበትን 40ኛ ዓመቱንና እንዲሁም በየአመቱ ሲያደርግ የኖረውን 20ኛውን የኢትዮጵያ ቀን ያከበረ የሚገኘው ማዕከል ጤናን ጨምሮ የተለያዩ አገልግሎቶችን ሲሰጥ መቆየቱን የማዕከሉ ፕሬዚደንት ወይዘሮ አዲስ ጥበበና የአገልግሎቶቹ ተጠቃሚዎች መሆናቸውን የአሜሪካ ድምጽ ያነጋገራቸው የዳላስ ከተማ ነዋሪዎች ተናግረዋል። እንደሚከተለው ይቀርባል። በዳላስ የኢትዮጵያውያን የህብረተሰብ ማዕከሉ ፕሬዝዳንት ወይዘሮ አዲስ ጥበቡ ለአሜሪካ ድምጽ እንደተናገሩት ማዕከሉ በቅርቡ የጤና መድህን ሽፋን ለሌላቸው ወይም ያላቸው ሽፋን አነስተኛ ለሆኑ የማህበረሰብ አባላት የነጻ ህክምና አገልግሎት መስጠት ይጀምራል። ይህን አገልግሎት ለመስጠት የሚያስችለውንም ፈቃድ አግኝቷል።
ስለ ነጻ ህክምና እንግዲህ ያው ቴክሳስ ሜዲካል ቦርድም ሆነ የቴክሳስ ስቴት ሴክሬታሪ ኦፍ ስቴት ሁለቱም አፕሩቭ አድርገውልናል የነጻ ክሊኒክ እንድናቋቁም።
ወይዘሮ አዲስ ክሊኒኩ እንዲቋቋም የህብረተሰቡ አባላትና በተለይም የህክምና ባለሙያዎች ትልቅ አስተዋጽኦ ማድረጋቸውን ገልጸዋል።
የዳላስ ህብረተሰብ ከኛ ጋር በጣም አብሮ ቆሟል። ራይት ናው 47 ደርሰናል። 47 ቮለንቲር ዶክተሮች፣ ነርሶች፣ ነርስስ አሲስታንትስ በሙሉ ቮለንቲር አድርገዋል ከኛ ጋር ለመስራት። በጣም ትልልቅ ቦታ የሚሰሩ ሰዎች የታወቁ ሆስፒታል ውስጥ ኦፕሬሽንስ ማኔጀርስ፣ ኦፕሬሽንስ ዳይሬክተርስ የሆኑ ሰዎች ናቸው የሚያግዙን። በቅድመ ሁኔታው ስናስተካክል በህግም የተጠየቅነውን ስናሟላ 3 ዶክተሮች ክሊኒሽንስ ናቸው፣ የራሳቸው ክሊኒክ ያላቸው አበሾች፣ ክሊኒክ ውስጥ የሚሰሩ አበሾች ተባብረውን እነሱ 3ቱ ዋና ሜዲካል ዳይሬክተሮቹ እንደሚሆኑ አስፈርመን እሺ ብለው ተፈርሞ ነው በህግ የወጣው።
በቴክሳስ የዳላስ ህብረተሰብ ማዕከል አገልግሎቱን ወደ ተሟላ የጤና ክሊኒክ ከማሳደጉ በፊት የባለሙያዎች የጤና ምክርና አመታዊ ነጻ የጤና ምርመራ አገልግሎት ሲሰጥ እንደነበር በዳላስ ነዋሪ የሆኑት አቶ ታምነ በየነ ይናገራሉ።
ይሄ በኮሚኒቲያችን ታሪክ በጣም ትልቁ ምርታ ነው ብለን መውሰድ እንችላለን። ግን ወደዚህ ከመድረሱ በፊት በራሱ ኮሚኒቲው በየአመቱ በኮሚኒቲያችን ውስጥ እንደዚህ የጤና መድን ዋስትና የተወሰኑ ክፍተቶች አሉ። ያንን ክፍተት ለመድፈን እየሰራ ከተለያዩ ግብረሰናይ ድርጅቶች ጋር በመሆን በየአመቱ ነጻ የዌልነስ የጤና ምርመራ ያደርጋል። በሴቶች ፕሪቬኒቭ የሚባሉ እንደዚህ በየአመቱ የሚደረጉ የጤና ምርመራዎችን በነጻ ሲሰጥ ነበረ። ያንን ነው እንግዲህ ወደ ከፍ ወዳለ ደረጃ በማሳደግ የተለያዩ ቮለንቲርስ ተካተቱበት ለኢትዮጵያውያን አገልግሎት የሚሰጥ የጤና ክሊኒክ ይጀምራል። በቅርቡ ሁሉም ነገር ተጠናቋል። አይ ቲንክ በሚቀጥለው አናውንስ ይደረጋል። አሁን በሚቀጥለው ሳምንት በድርጅት ላይ ይሄ በኮሚኒቲው ታሪክ በጣም ትልቁ ስኬት ነው ብለን መውሰድ እንችላለን።
በዳላስ ከተማ ከ20 በላይ አመታት መኖራቸውን የነገሩን ወይዘሮ አልማዝ መኮንን የህብረተሰብ ማዕከሉ የሚሰጣቸው አገልግሎቶች ተጠቃሚ መሆናቸውን ይመሰክራሉ።
ኢትዮጵያ ኮሚኒቲ በጣም ጥሩ ስራ እየሰራ ነው። ድር የሌላቸውንም አንዳንድ ነገር በመርዳት ስራ አንዳንድ ቦታ በመፈለግ እንደዚሁም ደግሞ የቤት ኪራይ ቅናሽ በዛ ተጠቃሚ ከሆኑት አንዷም እኔ ነኝ። ሎዊንካብ ነው የምኖረው። በኮሚኒቲው በኩል ያገኘሁት የነጻ ሕክምናም አሁን ክሊኒኮች እየከፈቱ ነው። ትልቅ ክሊኒኮች
የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ክሊኒኩ ወደ 200 ሺህ ዶላር የሚያስወጣ መሆኑን ገልጸው በአውሮፓውያኑ አዲስ አመት አካባቢ እንደሚከፈት ተናግረዋል። በዳላስ ለህብረተሰቡ ዘርፈ ብዙ አገልግሎቶችን ሲሰጥ ቆይቷል ያሉት ማዕከል እንደ አውሮፓ አቆጣጠር በመጪው ቅዳሜ ነሐሴ 31 የተመሰረተበትን 40ኛው አመት እና ላለፉት አመታት ሲያከብረው የኖረውን የኢትዮጵያውያን ቀን ለ25ኛ ጊዜ በተለያዩ ዝግጅቶች እንደሚያከብረው አስረድተዋል። የዝግጅቱንም አላማ ሲያስረዱ
ለማደርገው 3 ነገሮች ነው። አንዱ ህብረተሰባችን መገናኘት እንዲችል መጥቶ አብሮ ማሳለፍ እንዲችል፣ ሁለተኛ ባህላችንና ካልቸራችንን ልጆቻችን እንዲያውቁ እንዲማሩ አብሮ መብላት መጠጣት እንዲለምዱ ነው። ከሱ ጋር ደግሞ የውጪ ህብረተሰብ የኛን ካልቸር መጥቶ እንዲያይ ኤክስፒሪየንስ እንዲያደርግ ነው። ሶስተኛው ኦብጀክቲቭ ቢዝነሶቻችን ወደ 40 ቬንደሮች አሉ። ቢዝነሶቻችን መጥተው ራሳቸውን አስተዋውቀው ሸቀጦቻቸውን እንዲሸጡ ሰው እንዲያውቃቸው ማድረግ ነው። ልጆች በባህላዊ ጭፈራ ሰልጥነዋል። በየባህሉ ሁሉንም የሚያካትት ባህላዊ ነገሮች ላይ ሰልጥነዋል። እሱን ያሳያሉ። ቲያትር የተሰሩ አሉ። ቲያትሮች ይታያሉ። እንደዚሁም ደግሞ የሚያነቃቁ ዝግጅቶች በጨፋሪዎች ኢትዮጵያዊነት የሚባለው የዳንስ ግሩፕ ይመጣል። እሱ ሌላ የስኮለርሺፕ ሽልማት አለ። የበጎ ሰው ሽልማት አለ። እንዲሁም ደግሞ የውጪዎች ሰዎች መጥተው እኛን እንዴት ኮሚኒቲው ስትሮንግ እንደሆነ እንዴት ኮሚኒቲው አቅም እንዳለው እንዲያዩ የተጠሩ የከተማው ትልልቅ ባለስልጣኖች አሉ።
በዳላስ የሚገኘው ትውልደ ኢትዮጵያ ቁጥር በውል ባይታወቅም እስከ 80 ሺህ እንደሚደርስ መገመቱን ወይዘሮ አዲስ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል።
ጤና ስለኝ እንደምናመሻችሁ። ሳምንታዊ የሙዚቃ ቃና የአየር ሰዓትን ተረክቧል። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁን ቆዩ። Say You Love Me Fleetwood Mac የተሰኘው ባንድ ነው። በአሜሪካና እንግሊዛዊ ሙዚቀኞች የተቋቋመው Fleetwood Mac እጅግ ከታወቀባቸው ዘፈኖች አንዱ ነው። ከዚህ በፊት ሌሎች ሙዚቃዎቻቸውን አድምጠናል። Say You Love Me ከአግራችን ድንቅ አገንቃኞች ደግሞ አንዱን ልጋብዛችሁ። ከተስማማሽ ቴድሮስ ታደሰ። ቴድሮስ ታደሰ ከተስማማሽ። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘውትር ቅዳሜ የምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ ምሽቱ 4 ሰዓት በሙዚቃ ዘናተሉ ዘንድ ጋብዛለሁ። እንግዶ ለነኝ አብራችሁን ቆዩ። Dancing in the Moonlight, Top Loader. በቅድሚያ የተጫወተው ሸርማን ኬሊ ነበር። የምጋብዛችሁ ግን Top Loader የተሰኘው ባንድ እንደገና የተጫወተው ነው። ሸርማን ኬሊ በአንድ ባር ዳርቻ ከፍቅረኛው ጋር በመዝናናት ላይ ሳለ ወሮበሎች ክፉኛ ደብድበውት ሐኪም አትርፍም ካሉ በኋላ ድኖ ያቀነቀነው ነው። በባር ዳርቻ የነበረው መልካም ጊዜ መልካም ያሉን ሰዎች ባበላሹት እንዴት ድንቅ ይሆን እንደነበር የተረከበት ነው። Dancing in the Moonlight by Top Loader ነበር ካና በመከተል So Fresh by Outcast Melton, Patty Melton, Monty
Carlo with an Eldorado. So waking up out of my slumber, feeling like Rallo. So follow, it's showtime, and it's follow, minus the Kiki Shepherd. With a bada, with a leopard print. Teddy, Pendergrass, cooler than Freddie Jackson, sipping a milkshake in a snowstorm. Left us so warm in the dorm room at the AU. We blew hay to athletes, might hate you, but you must have been mistaken with them statements that you make, huh? Lick you like a lizard when I'm slither. A sober, 6 minute wave from Folger. Like Noah, I get two of you and you get pretty deep. But I call you from haters, I know you'll be there for me, girl.
Telling me everything that's on your nasty mind. They say you're malnutritioned and need a vitamin D and invite me to that kindle in your spine. I love who you are, love who you ain't. You're so and frank. That's just an addict that's hot out for about 2 weeks. Rip chains and no chains and whips. I do some lips to him, jerk. And double time, the boy next door to free. Ha ha ha.
ቃና ይከተላል Your love keeps me higher and higher Jackie Wilson no
Thank you.
ማስተዋል ያዩ እንዚራ ሲላቀነቀነው ባለ ዘማ ነው
ራላ ቢደስ ኩብራ ያባይልና ጠይን ሳዱና ራላ ቢደስ ኩብራ ያባይልና ተስፋ
እንዚራ ማስተዋል ያዩ የዋልክበት ቆየት ያለ የሽመቤት ዱባለ ዜማ ነው። እንደገና በመድረክ ከተጫወተችው ላይ እየተወሰደ ነው። የምሰናበታችሁ በዚህ ዜማ ነው። አብራችሁ ስላመሻችሁ እያመሰገንኩ ሳምንት እስከምንገናኝ ሰላም።
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደህና ደሩ።